ሰሞኑን በተከታታይ አስተምር የነበረው መጽሐፍ ቅዱስ በቆላሲስ መጽሐፍ ላይ የሚናገረውን ሐሳብ መሰረት በማድረግ ነው እና ያንን ክፍል ስንመለከተው የእግዚአብሔር ቃል የሚናገረው በጣም ብርቱ ነገር እንዳለ አብረን አይተናል። ከዚያ ክፍል በመነሳት ተለያዩ የመጽሐፍ ቅዱስ ሆነቶችን ከዛ ጋር የሚገናዘቡትን አብረን ስንመለከት ነበር። እንደገና ያንን ክፍል በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ቆላሲስ ምዕራፍ 1 ቁጥር 28 እና 29 እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ይላል ሐዋርያው ጳውሎስ። አምላካችን ሁሉ እግዚአብሔር የቃልህን ደጆች ክፈትልን፣ አይኖቻችንን ክፈት። እግዚአብሔር ሆይ ንጉሥ ዳዊት እንደለመነ እንደጸለየ እኛም እንለምናለን። እግዚአብሔር አምላካችን ሆይ ለእኛ ልጅ በኢየሱስ ክርስቶስ የሰራውን ድንቅ ተአምራት አሳየን። ቅዱሱ መንፈስ ወደ እውነት ሁሉ ይምራል። የጨለማ ኃይል፣ የአጋንንት ስልጣን፣ የሰይጣን አሰራር፣ በረቀቀ መንገድ የሚሰራ የክፋት ኃይል ሁሉ በስም ኃይል ይልከል። እጅ በዚህ ቦታ ጌታ ሆይ ትዘርጋ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ ባለፈው እንደተናገርኩት ባለፈው ትላንትና እንደተናገርኩት ሐዋርያቶች በአጠቃላይ የእግዚአብሔር የወንጌል አገልጋዮች በሙሉ የአገልግሎታቸው ውጤት ምን እንደሆነ ነው የሚናገረው። በክርስቶስ ፍጹም የሚሆን ሰውን ማቅረብ የሚል ነገር ይናገራል። ይህንን ሐሳብ የትምህርቱ የማስተምረው ትምህርት ሁሉ ተጨምቆ የሚገኘው የመጨረሻ ውጤት ይሄ ነው። ሐዋርያቶች ራሳቸው እዚህ ባነበብኩት ክፍል እንደሚናገሩት ስብከታችንም ትምህርታችንም በመገሰጽም እናገለግል በልዩ ልዩ ጥበብ የምንሰጠው አገልግሎት የመጨረሻ ውጤቱ በክርስቶስ ሰውን ማቅረብ ነው። ክብር ለእግዚአብሔር ነው። ይህንን ሐሳብ በመመልከት ሐዋርያቶች የሚሰጡት አገልግሎት እንዲህ ያለ አይነት በክርስቶስ የሚሆን ሰውን ለማስገኘት ይረዳል፣ ይህን ውጤት ያስገኛል ብለው የሚያምኑት መንገዳቸው፣ መፍትያቸው፣ መሳሪያቸው ስብከት፣ ትምህርት፣ ተግሳጽ እንደሆነ ይናገራል። እንደገና አነበዋለሁ። ልባችሁን ጥላችሁ አዳምጡት። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው ይላል። ክብር ለእግዚአብሔር ይሁን። ሰባኪ ቢሰብክ፣ አስተማሪ በልዩ ልዩ ጥበብ ቢያስተምር፣ ነቢይ የተግሳጽን መልእክቶች የምክርን መልእክቶች ቢያመጣ፣ በእነዚህ ሁሉ የሚገለጠው አንድ ነገር ብቻ ነው። እሱም የምንሰብከው እርሱ ነው የተባለው ኢየሱስ ነው። የምንሰብከው እሱ ነው በሉ እስኪ። ክብር ለእግዚአብሔር ይሁን። የምናስተምረው እሱን ነው፣ የምንሰብከው እርሱን ነው እና ነቢያትም በትንቢታቸው፣ አስተማሪዎች በትምህርታቸው፣ ሰባኪዎች በስብከታቸው የእግዚአብሔር ስም የተባረከ ነው። ወገኖቼ ይህንን ከተረዳን ነገር ሁሉ በቃ በዚህ ነገር ላይ እንደሚመሰረት ጨረስን ማለት ነው። ከዚህ ውጭ ሌላ አዲስ ነገር የለም። የእግዚአብሔር ስም የተባረከ ይሁን። ብዙ ጊዜ ደጋግሜ አስተምር ያለው በዚህ ቦታ ላይ ብዙዎቻችን ሐዋርያቶች እንደዚህ ቅልጥፍ ባለ በአማር ግራ ቀኝ በማይባል ሁኔታ ያስቀመጡትን እውነት በቂጡ ቁጭ አድርገን ወደ ሌላ ነገር ነው አይምሯችን የሚበተነው። እግዚአብሔር የተሰበሰበ ልቡና ይስጣል። ስለዚህ መጽሐፍ ቅዱስ ይህንን ነገር ስንመለከት በስፋት ብዙ ነገሮችን አንስቻለሁ። ሰዎች የሚሰበከውን ኢየሱስን፣ ሰዎች በትምህርት የምንገልጠውን ኢየሱስን፣ ነቢያት በመስቀሉ ቃል በመገሰጽ በምክር በልዩ ልዩ ነገር የሚገልጡትን ኢየሱስን እንዳንማረው መንፈሳዊ ነገራችንን የሚገድሉ ነገሮች እንዳሉ አሳይቻለሁ። ይህንን ዛሬ እንደገና ልከልሰው የሚገባ አይመስለኝም። ያስተማርኩትን የተቀዳ መልእክቶችን መስማት ትችላላችሁ። ትናንትና በትኩረት አብረን ያየነው በአንደኛ ጴጥሮስ ላይ እንደተመለከትን መራፉ ለተላይ የቃሉን ወተት እየተመኘ ወደ ያው ድንጋይ ወደ ጌታ ወደ ኢየሱስ ክርስቶስ እንገሰግሳለ። ክብር እግዚአብሔር ይሁን። እሱን እየተጠጋን ስንተጠጋው ያው የሆነው ድንጋይ ስንተጋ እኛ ያው ድንጋዮች እንሆናለን። ከዚያ እግዚአብሔር እኛን መስራት ይጀምራል። እግዚአብሔር አይኑን በእኛ ላይ ጥሎ እኛን መስራት የሚጀምረው መንፈሳዊ ወጣችን መስራት የሚጀምረው ኢየሱስ ክርስቶስን በመንጠጋበት ልክ እንደሆነ አሳይቻለሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ በግለሰብ ክርስቲያን በቤተክርስቲያን ላይ እምትዘረጋው ልጁን በተጠጋን መጠን ነው። ክርስቶስን በተጠጋን መጠን ነው። የእግዚአብሔር ቃል እንደዚህ ይላል፣ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነ ወደ ያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን አርጉ ተሰሩ ይላል። ክብር ለእግዚአብሔር ይሁን። ይህንን ጌታ ስንጠጋ የሚያስፈልጉ ነገሮች ምን እንደሆኑ ጌታን መቀረብና መጠጋት ማለት ሚስጥሩ ምን እንደሆነ አብረን ዛሬ እንመለከታለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያው ድንጋይ የማዕዘን ራስ ነው። እሱን ሳይጠጋ ለእግዚአብሔር ቤት ግንባታ ቤተ ክርስቲያን እንሰራለን ላለው ጌታ የሚጠቅም ድንጋይ ማንም የለም። እኛ ሁላችን ዋጋ የምናገኘው በእግዚአብሔር ቤት ውስጥ ኢየሱስ ክርስቶስን በመጠጋት በሚገኝ ሕያውነት ነው የምንሰራው። የእግዚአብሔር ስም ብሩክ ነው። ብዙ ሰዎች በቤተ ክርስቲያን አገልግሎትን የሚፈልጉበት ቤተ ክርስቲያን ለማገልገል የሚቀሰቅሳቸው ምክንያት ብዙ ሊሆን ይችላል። እኔ በበኩሌ ከእግዚአብሔር ቃል የተማርኩት አንድ ሰው ወደ ጌታ ሲጠጋ ጠረኑ ይቀየራል፣ ወዘናው ይቀየራል፣ ተፈላጊ ይሆናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን ተጠግቶ ሰው ውድ ወገኖች ተፈላጊ የማይሆን ሰው የለም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ጌታን ስንጠጋ እግዚአብሔር አይኖቹን በእኛ ላይ ያኖራል። ምክንያቱም ትላንት እንደነገርኳችሁ እግዚአብሔር እንኳን ልጁን ተጠግተን እንኳን የልጁ ወዘና በላያችን ላርፎ ትታችሁ እንኳን ልጁ በእኛ ሊገለጥ ስፍራ ሰጥተነው ትታችሁ ትላንት እንደተነጋገር በእግሩ የረገጠውን ስፍራ እንኳን ያስከብራል እግዚአብሔር። አሜን። ክብር ለእግዚአብሔር ይሁን። በእግሩ የረገጠውን ቦታ እንኳን የተቀደሰ ቦታ ነው፣ ጫማን አውልቅ ያሰኛል ሰዎችን። ስለዚህ የኔና የእናንተ ዋጋችን ከፍ የሚለው ተፈላጊነታችን በእግዚአብሔር ቤት እግዚአብሔር በሚሰራው ነገር እግዚአብሔር አይኖቹን በእኛ ላይ የሚያሳርፈው ጌታ ኢየሱስን መጠጋታችን ነው። እግዚአብሔር ስም የተባረከ ነው። እግዚአብሔር ስም የተባረከ ነው። ይሄ ሕያው ድንጋይ ሕይወቱን ለእኛ የሚሰጥበትን ሚስጥር አብረን ዛሬ እንመለከታለን። ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ውስጥ ሁሉ ነገር በክርስቶስ የሚሆንበትን ነገር ለማስረዳት አንዳንድ ጥቂት ነገሮችን መመልከት አለብን። ማንም ሰው በመንፈሳዊ ሕይወቱ ሲያድግ የሚያድገው ጌታ ኢየሱስን በመቅረብ ጌታ ኢየሱስን በማወቅ በጌታ በኢየሱስ በማመን ነው። ሁሉ ነገር በክርስቶስ የሆነበት ጉዳይ ምንድን ነው? ይህንን ነገር እኔ እውነቴን ነው የምነግራችሁ፣ ሰው አስተምሮት የሚጨርሰውም አይመስለኝም። ለመረዳትም እግዚአብሔር አቅም ካልሰጠ ሰው የሚገነዘበውም ነገርም አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ ተጀምሮ እስከሚጨረስ እዚህ የተሰበሰብን እኛ ሁላችን የምናየው በዙሪያችን ያለው ፍጥረት በሰማይ በምድር ያለው ሁሉ በእግዚአብሔር ልጅ እንደተፈጠረ ለእግዚአብሔር ልጅ እንደተፈጠረ ሙልጭ አድርገን ማወቅ አለብን። እኔ የተፈጠርኩት ለጌታ ነው። ክብር ለእግዚአብሔር። መዳን ምን እንደሆን ታውቃላችሁ? ጌታ ሲያድነን መዳን ምን እንደሆን ታውቃላችሁ? መዳን ፍጡር ከተፈጠረበት ለፈጣሪ እንዲኖር ከተፈጠረበት ዓላማ የወጣውን ፍጡር መልሶ ለፈጣሪ ማድረግ ነው። ክብር ለእግዚአብሔር። መዳን ማለት ይሄ ነው። መዳን ማለት የሰዎችን ኃጢአት ያመጣውን ግልት ማስወገድ አይደለም። ምንም እንኳን በዚህ ትርፍም ውጤትም መልካም ነገር ከዚህም ያለፈም ቢኖረው መዳን ዋና ዓላማው እግዚአብሔር ለራሱ የፈጠረውን ፍጥረት ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከተፈጠርንበት ዓላማ ወጥተን በራሳችን ፍላጎት ከምንኖርበት መመለስ ነው መዳን። ክብር ለእግዚአብሔር ይሁን።
ወደ ነፍሳችን እረኛ ወደ ፈጣሪን ወደ እግዚአብሔር መመለስ ነው። ደህንነት እግዚአብሔርን በፍጡር ህይወት ውስጥ ወደሚገባው ስፍራ የሚመልስ የጸጋ ስራ ነው። እግዚአብሔርን በሰው ህይወት ውስጥ የሚመልስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታን መጠጋት የሚለው ነገር በጣም ማዕከላዊ የሆነ ነገር ነው። እግዚአብሔር የተመሰገነ ይሁን። መዳንን እኔ መንግስተ ሰማያት በመግባት አላየውም። ጂኦግራፊካል በሆነ አንደርስታንዲንግ አልረዳውም። ጂኦግራፊካል በሆነ ከአንድ ፕሌስ ወደ ሌላ ፕሌስ መግባት አይደለም። ውድ ወገኖቼ መንገዱን እኔ ነኝ ያለው ኢየሱስ፣ በሩን እኔ ነኝ ያለው ኢየሱስ፣ እሱን በስፍራው ያላስቀመጠ ሰው መንግስተ ሰማያት አይገባም። ክብር ለእግዚአብሔር ይሁን። በእሱ ህይወት ኃይል ነው መንግስተ ሰማይ መንገባዊ። ጂኦግራፊካል በሆነ አንደርስታንዲንግ፣ ስፓሻል በሆነ አይነት ሁኔታ የእግዚአብሔር መንግስት መረዳት አንችልም። ስለዚህ መዳን እግዚአብሔርን በሰው ህይወት ውስጥ የሚመልስ ነው። ይሄ የሆነበትን አንዳንድ ሁኔታ እንመልከት። ጌታ ኢየሱስ ክርስቶስን እግዚአብሔር ለእኛ ያደረገውን እንመልከት። ብዙ ጊዜ እነዚህ ነገሮች ይዘበራረቃሉ። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአታችንን ሲሸከምልን ሲያድነን ሚስጥሩ ማወቅ አለብን። በመጀመሪያ ቃል ነበረ ይላል ዮሐንስ ሲናገር፣ ቃልም በእግዚአብሔር ዘንድ ነበረ። አውጥተን እንመልከተው። ምናልባት ለሁላችሁም መሰረታዊ የሆነ ነገር ያ የወንጌል መጀመሪያ የሆነበትን ነገር ለመረዳት እንችል። በመጀመሪያው ቃል ነበረ፣ የመጀመሪያ ነበረ። ቃልም በእግዚአብሔር ዘንድ ነበረ፣ ሁለተኛ ነበረ። ቃልም እግዚአብሔር ነበረ፣ ሶስተኛ ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ክብር ለእግዚአብሔር ይሁን። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነ። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማ ምን አላደረገውም። ይሄ ቃል ማን እንደሆነ ተመልከቱ። ነገር ሁሉ ሲጀመር ነበር። ነገሮች ለመጀመራቸው ምክንያቱ ይሄ ቃል ነበረ። አይሁዳውያን ራባዮች ምን ይላሉ? የመጽሐፍ ቅዱስ የመጀመሪያዋ ፊደል ባራሺት የሚል ቃል ነው። ባ የምትለዋ ቃል እንደዚህ ነች እና ተዘግታለች ከዚህ ወዲህ ይላሉ። መጀመሪያ ላላቸው ነገሮች ብቻ ነው ከዛ በኋላ መናገር የምንችለው ይላሉ። ባራሺት ማለት መጀመሪያ ማለት ነው። ባራ እንደዚህ ነች። ስለዚህ አይሁዳውያን ሲያነቡ ከቀኝ ወደ ግራ ነው የሚያነቡት። ከዛ በፊት ስላለው ነገር አንናገርም ምክንያቱም ተዘግቷል ይላሉ። መቼም እንዲያርጉ መጽሐፍ ቅዱስ መተርጎም ያዋጣ ላያዋጣም ትተን፣ የሚገርም ነገር ነው ንግግራቸው። በእውነትም በሌላም ሁኔታ ስናየው እግዚአብሔር መጀመሪያን የጀመረውን አምላክ መጀመሪያ ከሆነ በኋላ የተፈጠሩ ፍጡራን ስለ እሱ ማንነት ዲስክራይብ ማድረግ መግለጥ አይችሉም። እግዚአብሔር ራሱን ከገለጠልን በላይ ልንረዳው አንችልም። በዚህ ቦታ ላይ ግን መጀመሪያን የጀመረው መጀመሪያ ሲጀመር የነበረው ይሄ ቃል ክብር ለእግዚአብሔር ይሁን ቃል ተብሎ ተጠርቷል። ክብር ለእግዚአብሔር ይሁን። ቃልም በእግዚአብሔር ዘንድ ነበረ ይላል። ግንኙነት እንዳለው እናያለን። በአብ በወልድ በመንፈስ ቅዱስ መካከል ያለ ግንኙነትን ገላጭ ቃል ነው ይሄ። ቃልም እግዚአብሔር ነበር ይላል። እግዚአብሔርነቱ ፍጥረት ከተፈጠረ በኋላ የተገኘ ሳይሆን የነበረ እንደሆነ እንመለከታለን። እግዚአብሔር መሆን አልጀመረም፣ እግዚአብሔር ሆኖ ይኖር ነበረ። ክብር ለእግዚአብሔር። ይህ ቃል ሁሉን የጀመረ ቃል፣ የሁሉ ምክንያት የሆነ ቃል፣ አምላክ ሆኖ ይኖር የነበረ ቃል ሁሉን ለመፍጠሩ እንደገና ደግሞ ይነግረናል። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳን ያለ እርሱ አልሆነም። ክብር ለእግዚአብሔር። በሰማይ በምድር ያለውን ፍጥረት ሁሉ እሱ እንደፈጠረ እናያለን። ከዛ ምን ይላል? በእርሱ ምን ነበረች? ህይወት ነበረች። የእግዚአብሔር ስም የተባረከ ይሁን። በእርሱ ህይወት ነበረች። ይሄ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ምንድን ያለው? እኔ ህይወት እንዲሆንላችሁ እንዲያርግላችሁ እንዲበዛላችሁ መጣ። እችን ህይወት ሊሰጠን ነው የመጣው። ለማን ሊሰጥ? እግዚአብሔር አምላካቸውን ጥለው ያለ እግዚአብሔር ፍጡራዊ በሆነ ህይወትና ኃይል ለሚኖሩ ሙታን ለሆኑ ሰዎች። ሰዎች ይህንን ህይወት ከእርሱ የሚገኘውን ህይወት ሊያገኙት አይችሉም። ማንም ሰው ይህን ህይወት ሊያገኙ አይችሉም። ይህን ህይወት ሰዎች ሊያገኙት የሚችሉት እሱን በማግኘት ብቻ ነው። ስለዚህ ይሄ ጌታ በእርሱ ባለችው ህይወት ህያዋን ሊያደርግን ምን አለ? ወደ እኛ መጣ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የሰው ልጆችን እግዚአብሔር ሊያድን ይወደደበት በራሱ ህይወት ያዋል ያደርጋቸው ወደደበት በራሱ ክብር ያከብራቸው ወደደበት ምስጢር እጅግ በጣም ድንቅና ታላቅ ነው። ነገር ግን ጌታ ኢየሱስ ክርስቶስ ይህንን ሊያደርግልን ለኛ ህይወትን ሰው ገንዘብ እንደሚያድል ሰው ለሰው ቃል እንደሚሰጥ አላደለንም። ይህንን ያደረገበት ምስጢሩ አስደናቂ ነው። ምዕራፍ 1 ቁጥር 14 ቃልም ስጋ ሆነ ይላል። ክብር ለእግዚአብሔር ይሁን። ቃል ምን ሆነ? ስጋ ሆነ። ይሄ የወንጌል ምስጢር ነው። በጣም በሬዲዮ ደጋግሜ ያስተማርኩት ምን ያህል ሰዎች አፕሪሼት እንዳደረጉት ባላቅም ወንድ ልጅ ተሰጥቶናል የሚለው የምስራች ነው በሚል ያስተማርኩት ትምህርት አለ። ወንድ ልጅ ተሰጥቶናል። ብዙ ሰዎች ጌታ ኢየሱስ ክርስቶስ ተልኮ መጥቶ የሰራውን ስራ ነው የሚያስቡት። አይደለም። ኢየሱስ ክርስቶስ ተሰጥቶናል። ኢየሱስ ክርስቶስ ቃልም ስጋ ሆኖናል ተሰጥቶናል። ክብር ለእግዚአብሔር ይሁን። በእርሱ ህይወት የነበረችው ሁሉን የጀመረው ፍጥረትን ሁሉ ካለመኖር ወደ መኖር ያመጣው ጌታ ለኛ ሰው ሆኖ ተወልዶልናል። ክብር ለእግዚአብሔር። ከዚህ የበለጠ ስጦታ የለም። ቃል ስጋ ሲሆን የኔና የናንተን ባህሪ ሲካፈል ከድንግል ማርያም የሰውን ባህሪ ሲነሳ ሲወስድ ውድ ወገኖቼ እንደ ቱታ የኛን ማንነት አለበሰው። ቃልም ስጋ ሆነ ነው እንጂ የተባለው ስጋ አለበሰም አይደለም። ክብር ለእግዚአብሔር። ምን ሆነ? ቃልም ምን ሆነ? ስጋ ሆነ። ክብር ለእግዚአብሔር። ስለዚህ ጌታ ኢየሱስ ክርስቶስ የኛን ተፈጥሮና ማንነት ገንዘቡ አደረገ። ለምንድን ነው ያደረገው? የሰው ልጆች በእርሱ ህይወት ያዋን እንዲሆኑ ለማድረግ ነው። ይሄ ጌታ ኢየሱስ ክርስቶስ ገንዘቡ ያደረገው ፍጥረታዊ ሰው የሚዘራ ነው። አንደኛ ቆሮንቶስ ምዕራፍ 15ን ተመልከቱት። የሚዘራ ነው። ይሄ ፍጥረታዊ ሰው በአዳም ከመሬት መሬታዊ ከሆነው የተገኘው የተፈጠረው ሰው ጌታ ኢየሱስ ክርስቶስ ባለው ህይወት ለሞት ባይዘራ ኖሮ ሞቶ ይቀር ነበር። ጌታ ኢየሱስ ከመሞቱ በፊት የሞቱ የሰው ልጆች ሁሉ ሲነሱ አናይም። ሞተው ምን አድርገዋል? ቀርተዋል። ለምን? ህይወት በውስጣቸው የለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ይህንን የኔና የእናንተን ተፈጥሮ ገንዘቡ አድርጎ ክብር ለእግዚአብሔር ይሁን በሞት ኃይል ስር ምን አድርጎታል? ዘርቶት በእርሱ ባለችው ህይወት ኃይል አስነስቷል። ለምን በሞት አደረገው? ነው አምላክ ነው፣ እንደፈለገ ማዳን ይችል ነበር። ለምንድን ነው እንደዚህ ያደረገው? ውድ ወገኖቼ የሚያድነው ሞት የነገሰባቸውን ሰዎች ነው። ቃልም ስጋ ሲሆን ገንዘቡ ያደረገው የእኛን ሟች የሆነ ማንነት ነው። ያንን ማንነታችንን እንደገና ሊፈጠር ነው። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 2 ላይ ብትመለከቱ ይህንን ድንቅ ቃል ታያላችሁ። ክብር ለእግዚአብሔር ይሁን። በኤፌሶን ምዕራፍ 2 ላይ የእግዚአብሔር ቃል እንደዚህ ይላል። ምዕራፍ 2 ቁጥር 14 ሁለቱን እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በምኑ ያፈረሰ? በስጋው ያፈረሰ። ይህም ከሁለታቸው አንድን አዲስን ሰው በምን ይፈጥርናል? እስኪ ጮክ በሉ። እኔ እነዚህ ሳነ በጣም ይሄ እንደዚህ ያሉ ኃይለ ቃል ያላቸውን ነገሮች በድምቀት ነው የምላቸው። ክብር ለእግዚአብሔር ይሁን። እስቲ አብረን እንበለው። አንድን አዲስን ሰው በራሱ ይፈጥር ክብር ለእግዚአብሔር። የመጀመሪያው አዳም ከመሬት በተፈጠረበት ማንነቱ እኔና እናንተን ሙታን አድርጎ በሰራው በደል በሞት ኃይል ስር እንድንገዛ ሞት በላያችን ላይ እንዲነግስ ነው የሆነው። አዳም ለእኔና ለእናንተ ሊሰጠን የሚችል ህይወት የለም። ያለን የተፈጥሮ ህይወት ነው። በዚህ በተፈጥሮ ህይወት ሙታን ነን። ነገር ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን የምንሞ የምንሞተውን ሞት በበደልና በኃጢአት የምንሞተውን ሞት በኃጢአታችን የምንሞተውን ሞት ለኃጢአት ሞተልን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለምን ሞተልን? ለኃጢአት። አዳም ኃጢአት ሰርቶ የሚሞተው ነው። እኔና እናንተ ከኃጢአት የተነሳ የምንሞተውን ሞት እሱ ከኛ ኃጢአት የተነሳ የምንሞተውን ሞት ለኃጢአት ሞተልን። ማንም ሰው ከሰው ልጆች መካከል ለኃጢአት ሞቶ ህይወትን የሚያስገኝ ትንሣኤን ኳሊፋይ እንድናደርግ ብቁ እንድንሆን ያበቃን የለም። ከሰው ልጆች መካከል ለኃጢአት የሞተ ማንም የለም። ለኃጢአት መሞት ምን ማለት ነው? ይህንን የዛሬ ትምህርቴ ዋና 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 ነገር ምንድን ነው? ለኃጢአት መሞት። ኃጢአት በመጽሐፍ ቅዱስ ውስጥ በብዙ መንገድ ይገለጣል። ሰዎች ኃጢአተኛነታችንን እንድናቅ መጽሐፍ ቅዱስ በሮሜ ምዕራፍ 3 ላይ እንደሚነግረን ኃጢአት በሕግ ይታወቃልና ይላል። በሕግ የሚታወቀው ኃጢአት ለእኛ እንዲታወቀን በሕግ ሕግን በመተላለፋችን እንዲታወቀን የክርስቶስን አስፈላጊነት እንድናውቅ የክርስቶስን አዳኝነት እንድናደንቅ እንድንቀበል ኃጢአተኝነታችን እንድናውቅ ምን ሆነ? ሕግ ተሰጠ። ነገር ግን በሕግ ኃጢአት ሳይታወቅ እኛ ኃጢአተኞች መሆናችንን ማን ያውቃል? እግዚአብሔር ያውቃል። ይሄ ሕግ ሳይመጣ ያለው ኃጢአት ሰዎችን ሁሉ እየገደለ ነበር ያለው። ሕግ የመጣው በሙሴ ነው። ከአዳም ጀምሮ እስከ ሙሴ ድረስ ሰዎች ይሞቱ ነበር። ይሄ ኃጢአት ሰዎችን እየገደላቸው ነው፣ ባያውቁትም እየገደላቸው ነው። ከኃጢአት የተነሳ በመጣው ሞት ሰዎች በውስጣቸው ኃጢአት እንዳለ አያውቁም። እኔ ኃጢአትን ስመለከተው አንዳንድ ጊዜ ግራቪቲ ጥሩ ምሳሌ ነው ብያለሁ። እና ኃጢአትን ከሰዎች ህይወት ውስጥ ማውጣት ፈጽሞ አስቸጋሪ ነው። ምክር አያወጣውም፣ ጸሎት አያወጣውም፣ ጾም አያወጣውም፣ መገሰጽ ስፒሪቹዋል ዋርፌር ኃጢአትን ከሰዎች ህይወት ውስጥ አያወጣውም። ኃጢአትን ከሰዎች ህይወት ውስጥ ለማውጣት ሰውን ከተፈጥሮ አውጥቶ መምዘዝ ነው። ሰው ግን ከስጋው እንዴት ሊለይ ይችላል? የሐዋርያው ጳውሎስ ጩኸት ከዚህ ለሞት ከተሰጠ ስጋ ማን ያድነኛል? ለምንድን ነው ይሄን ያለ? ኃጢአት በብልቶች በስጋዎች ውስጥ ያድራል። ሮሜ ምዕራፍ 3 ላይ ይህንን በግልጽ ሲናገር ያለ ኃጢአት ከከተማ አይመጣ፣ ኃጢአት ከቴሌቪዥን አይመጣ። ከከተማ ከቴሌቪዥን ከዓለም የምናገኘው ኃጢአት የኃጢአት አይነትን ነው። ያ ኃጢአት የሚገለጥበትን ዘዴዎችና መንገዶች ፎርሙን ነው የምናገኘው። ኃጢአት ግን በሁላችን ህይወት ውስጥ አለ። መጽሐፍ ቅዱስ እኛን ከፍጥረታችን ምን ነን ይላል? የቁጣ ልጆች ነን ይላል። ምንድነው የቁጣ ልጆች ያደረገን? የቁጣ ልጆች ያደረገን እግዚአብሔር አልባ የሆነ ህይወት ነው ያለን። ከአምላክ የተለየን ፍጡሮች ነን። ሰው ፍጡራዊ ለሆነ ነገሩ ቢጋለጥ፣ ውድ ወገኖች፣ ሰው ፍጡራዊ ለሆነ ነገሩ ቢጋለጥ፣ ሰው ፍጡራዊ ለሆነ ነገሩ ቢጋለጥ ምን እንደሚሆን ታውቃላችሁ? ዲፕሬሽን ነው የሚያመጣበት። ለሰው ጤንነቱ ማን ነው ታውቃላችሁ? እግዚአብሔር ነው። ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ይሰጣቸዋል። እግዚአብሔር አሳልፎ ሲሰጥ አንድ የማይረባ አይምሮ የሚባል እዛ ቁጭ ብሎ ያለ በቃ ለሱ ይሰጣቸዋለሁ እንዳለ እንዳታስቡ። ለዚሁ እግዚአብሔርን ላልፈለገው አይምሯቸው በጥገቡት ይላቸዋል እግዚአብሔር። እኔን አትፈልጉ? ፈጣሪያችሁን ማክበር አትፈልጉ? ማመን አትፈልጉ? በፈጣሪ ፋንታ ፍጡር አምላካችሁ መኖር ትፈልጋላችሁ? ጥገቡት ይላል። እንደዛ ሲሆን ሰዎች ምን ይሆናሉ? ኖርማል ፍላጎታቸው ፍጦት ይሆናል። ኖርማል ፍላጎታችን ራሱ ይቀጣል፣ ከቁጥጥር ውጭ ይሆናል፣ ይገዛል። የስጋችን ፍላጎት የተማረውን ሰው የስጋው ባሪያ ያደርገዋል። በጣም አጸያፊና ነውረኛ ነገር ሰዎች እንዲያደርጉ እንደ እንስሳ እስኪሆኑ ድረስ አልፎ ሊሰጡ ይችላል። እግዚአብሔር ጤናዬ ነው ብሎ ወገኖች፣ ክብር ለእግዚአብሔር። እግዚአብሔር ጤናችን ነው። የህብረተሰብ ጤና እግዚአብሔር ነው። እግዚአብሔርን መፍራት ከህብረተሰብ ከጠፋ፣ እግዚአብሔርን መፈለግ ከህብረተሰብ ከጠፋ፣ ባንክ ገንዘብ ያስቀመጣችሁት ሁሉ ማንም አያምንላቸው። የት ነበር ትዞርበት ይላችኋል? ቤታችሁ አጥሩ ያስፈራል። እግዚአብሔርን መፍራት ለህብረተሰብ ውበት ነው፣ ዋስትና ነው። እግዚአብሔርን መፍራት መልካም ነገር ነው። እኔ አንዳንድ ጊዜ ሰዎች እግዚአብሔርን የማያምን ሰው ሲያገቡ ሴትም ሆነ ወንድ አውሬ የሚያገቡን ይመስለኝ። እኔ ፈራለሁ እግዚአብሔርን የማይፈራ ሰው ጋር ነው። ከእግዚአብሔርን የማይፈራ ሰው ይወደኛል ብሎ የሚያምን ሰው አጭንቅላቱ የዞረበት ነው። እግዚአብሔርን የሚፈራ ሰው መልካም ነው። ወገኖች የኑሮ ዋስትና አላችሁ እግዚአብሔርን መፍራት። ክብር ለእግዚአብሔር ይሁን። ሰው ይወደኛል ብላችሁ በሀብቱ በምኑ ወፈፍ ያግብተው መከራቸው የሚያምኑ ሰዎች አሉ። ትምህርታቸውን አይተው ሀብታቸውን አይተው አግብተው ስቃይ ደምንባ የሚያለቅሱ ሰዎች አሉ። እኔ የማውቀውን ነገር ነው የምነግራችሁ። እግዚአብሔርን መፍራት እንዴት ውብ ነው! ክብር ለእግዚአብሔር። እንዴት ደስ ይላል መሰላችሁ! የትዳራችሁ ጤና ጣዕምና ውበት እግዚአብሔርን መፍራት ነው። ስለዚህ ሰዎች እግዚአብሔርን ባልፈለጉት መጠን፣ ባልወደዱት መጠን፣ ለእግዚአብሔር ስፍራ ባልሰጡት መጠን ለፍጡራዊ ነገራቸውን አልፎ የሚሰጡት። ስለዚህ ሐዋርያ ጳውሎስ ይህንን በሮሜ 7 ላይ ይናገራል። ይህ ስጋችን የቱንም ያህል እግዚአብሔርን ለመታዘዝ ቅን ልቦና ያለን ቢመስለን፣ ውድ ወገኖች ኃጢአት ከተፍ ይላል ከውስጣችን። ሳናውቀው ቴኮቨር ሲያደርገን እናያለን። ፍጥረታችን ምንድን ነው ችግሩ? ፍጥረታችን የእግዚአብሔር ባህሪ የለውም፣ የመለኮት ህይወት የለውም። በባዮሎጂ ላይፍ ነው የምንኖረው። እንደውም እኛ ሟቾች ነን። እድሜያችንን በቆጠርን ቁጥር ወደ ሞት ነው እየተጠጋን የምንሄደው። አደገ ተመነደገ ለአስር ዓመት ልጅ ለአስራ አምስት ሊሆን ይችላል። ሀያ ለሞላው አደገ የሚል የለም። ሰላሳ የሞላውን አደገ የሚል የለም። አርባ ሲሞን አደገ የሚል የለም። ምንድን ነው የምንለው? ከኔ ጠና አለ ነው የምንለው አይደለም። ሰባ ሲገባስ ያደገ ቁጥር እየጨመረ ስለመጣ አደገ አይባልም። ወዴት እየተጠጋ ነው የሚለው? እከሌ እየደከመ መጣ ነው የምንለው። እርጅናቸው ወደ ሞት ነው የሚያመጣው። ሞት በሁላችን ላይ የነገሰበት ሁኔታ ነው። እግዚአብሔር ግን የፈጠረውን ፍጥረት ውድ ወገኖች እንደገና የራሱ ማድረግ ይፈልጋል። እንዴት ያለ ፍቅር አምላክ! የቱንም ያህል ለፍጥረታዊ ነገራችን አልፈን ብንሰጥ ሊያድነን እንደሚችል እንደገና ሊፈጥረን እንደሚችል ያውቃል። ፈጣሪ በፈጣሪነቱ መጀመሪያ አዳምን ከምድር አፈር እንዳበጃ አይደለም እኛ ነው የፈጠረን። በኢየሱስ በራሱ ነው የፈጠረን። ያነበብኩላችሁን ጥቅስ ትዝ ይላችኋል። አንድን አዲስን ሰው ከምድር አፈር ያበጅ ዘንድ ነው የሚለው። ምንድን ነው የሚለው? አንድን አዲስን ሰው በራሱ ይፈጥር ዘንድ። በክርስቶስ የተፈጠርን ፍጡር እንድንሆን ነው እግዚአብሔር የፈለገው። እንዴት ይህንን አደረገ? ከምድር አፈር ያበጀውን ያንን ሰው እግዚአብሔር የራሱ አደረገ። ቃልም ስጋ ሆነ። ክብር ለእግዚአብሔር። ምን ያህል ጌታ እንደሚወዳችሁ ማወቅ ትፈልጋላችሁ? ጸሎታችሁን ሰምቶ በኑሯችሁ በሰጣችሁ ረድኤት የምትለቁ ከሆነ የለማኝ ኑሮ ነው የምትኖሩ። አንድ ለማኝ መንገድ ላይ ያለ አይደለም፣ ለምን የምሰጠው ይሄ ከኔ ወደኛል እንደሚል ነው የእግዚአብሔርን ፍቅር የምትረዱት። እግዚአብሔር ምን ያህል እንደሚወደን የምናውቀው የእኛን ስጋ ገንዘቡ በማድረጉ ነው። ፍቅሩ የሚለካው ጌታ እኮ እኔን ሆኗል። ጌታ እኮ እኔን ሊያድነኝ የኔን ስጋ ገንዘቡ አድርጓል። ከዚህ የበለጠ ፍቅር የለም። ክብር ለእግዚአብሔር። ይህን ስጋ ገንዘቡ ሲያደርግ ኮስት ያደርገዋል። ጌታ ብዙ ዋጋ አስከፍሎታል። ለምን? የኔን ስጋ ጌታ ኢየሱስ ክርስቶስ ገንዘቡ ማድረጉ ከእኔ ስጋ ጋር የተገናኘው ከእናንተ ስጋ ጋር የተገናኘው ነገር ሁሉ የእሱ ሆነ። በሚስጥረ ስጋዊ ትምህርት ውስጥ ከጥንት ጀምሮ የቤተ ክርስቲያን አባቶች የኢየሱስ ክርስቶስን ማንነት አስመልክቶ የሚክዱ ሰዎችን መናፍቃንን የሚሟገቱት ሲሟገቱ ከጥንት ጀምሮ ብትመለከቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታወቁት እነ ቄርሎስ፣ ሌሎችም የእግዚአብሔር ሰዎች፣ በርካታ የሥነ መለኮት መምህራን፣ የቤተክርስቲያን አስተማሪዎች ስለ ጌታ ኢየሱስ ክርስቶስ ማንነት ሲሟገቱ፣ ሐሰተኛ የክርስቶስን ማንነት በተንጋደደ መንገድ የሚያስተምር ሰው የፈለገ ባለስልጣን ቢሆን ከቤተክርስቲያን ይወገዳል። ለምን? የክርስቶስ ማንነት ተዛብቶ ወንጌል ትክክል አይሆንም። ክብር ለእግዚአብሔር። ሁልጊዜ ሲናገሩ ስለ ማንነቱ ሲናገሩ መለኮትነቱንና ሰው የሆነበትን ሚስጥር ቤተ ክርስቲያን መጠበቅ እንዳለባት ይታመናል። የእግዚአብሔር ስም የተባረከው። ይሄ ኢየሱስ ክርስቶስ ስንት ዋጋ እንዳስከፈለ ቤተ ክርስቲያን ታሪክ ብታዩ ትደነቃላችሁ። ስለዚህ ጌታ ኢየሱስ ክርስቶስ ማንነቱ እጅግ በጣም አስፈላጊ ነው። ክብር ለእግዚአብሔር። ቃልም ስጋ ሆነ ክርስትና እግዚአብሔር ስም ብሩክ ነው። ስለዚህ ይሄ ጌታ የኔና የናንተ ማንነት ገንዘቡ ማድረጉን የማይቀበሉ የማያምኑ ሰዎች አሉ። ስጋ መሰል ነው እንጂ ሆነው ሪል የሆነ እኛን ስጋ ወሰደን የሚሏል። ከድንግል ማርያም የነሳውን ስጋ ልዩ ስጋ ሌላ ስጋ ነው የሚሏል። አይደለም። ዕብራውያን መጽሐፍ ይሄን አጥብቃችሁ ከእናንተ ጋር የሚመሳሰል ሆኖ እንደተወለደ ኢየሱስን ማወቅ አለባችሁ። ለምን? የኔና የናንተን ማንነት ሊያድን ከኛ ጋር መመሳሰሉ ወሳኝ ነው። ዕብራውያን ምዕራፍ 2 ቁጥር 14 አብረን እንለዋለን። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኔና እናንተ ልጆቹ ወገኖች፣ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ በሞት ፍርሃት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም አያችሁት፣ እንዲሁ ተካፈለ። ከዛም እንደሚል ተመልከቱ፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። በነገር ሁሉ ሰው በባህሪው በሰው ባህሪው ሊሆን የሚችለውን ሁሉ የሆነ ጌታ ነው። እንደ ሰው ተረግዟል፣ እንደ ሰው ተወልዷል፣ እንደ ሰው አድጓል፣ እንደ ሰው በልቷል፣ እንደ ሰው ጠጥቷል፣ ደክሞታል። ኢየሱስ አልቅሷል፣ ታሟል። በሰውነቱ ላይ ለሰው ልጆች የሚደርሰው ነገር ሁሉ አይቷል። ተርቧል፣ ተጠምቷል። ክብር ለእግዚአብሔር። የሚዳሰስ የሚታወቅ እንደ ማንም ሰው የሆነ ኢየሱስ ነው። ብዙዎች በሕይወት ዘመን ጌታችን በምድር በነበረበት ጊዜ ኦርዲነሪ ሰው አድርገው ነው የቆጠሩት። እስከዚህ ድረስ ሪል የሆነ ጌታ ነው። ክብር ለእግዚአብሔር። የድራማ ሰው አልነበረ የሚሆነው፣ ሪል ሰው ሆኖ ነው የተወለደው። ክብር ለእግዚአብሔር። ይህንን ሪል የሆነውን ሰው ከድንግል ማርያም የነሳውን የኔና የእናንተን ስጋ የራሱ ገንዘብ አድርጎ ቴምፖራሪ ለሆነ ለደህንነት አይደለም። በአብዛኛው እኔ በሬዲዮ እዛ ባለሁበት ዋሽንግተን ዲሲ አካባቢ ሳስተምር ብዙ በኦርቶዶክስ ቤተክርስቲያን ዝሰት ትምህርት የሚያስተምሩ መናፍቃን አሉ። እነሱ የሚያስተምሩትን ትምህርት እርቃኑን የሚያስቀር ትምህርት ነው እዛ ማስተምረው። የጌታ ኢየሱስ ክርስቶስን ማንነት አዛብቶ ያስተምራሉ። ጌታ ኢየሱስ ክርስቶስ መስቀል ድረስ ከአዳም ኃጢአት የተነሳ የመጣብንን ነገር አስወግዶ በደል አስወግዶ እርቅ እንዳደረገ ከዛ በኋላ ከእኛ ጋር እንደማይገናኝ እሱን ለመገናኘት መላእክት፣ ጻድቃን፣ ቅዱሳን እንደሚያስፈልጉ አይደለም። ይህ ትልቅ ትልቅ ስህተት ትምህርት እንደሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከጥንት ጀምሮ የጌታ ኢየሱስ ክርስቶስ ትንሣኤ የአካል ትንሣኤውን በሰማይ ሊቀ ካህንነቱን አማላጅነቱ ተክዶ አይታወቅም። ይሄ አዲስ መጤ ትምህርት ነው። እንደውም አንድ ጊዜ ሌሊት እግዚአብሔር ከስሪ ኦክሎክ ላይ በዚያ አገር አቆጣጠር ሌሊት ዘጠኝ ሰዓት ቀስቅሶኝ መጤ ይላሉ ከዚህ በኋላ የመጣውን መጤ በሉት የሚል ጥቅስ እንትን መፈምትን ሰጠኝ በውስጤ ከመኝታ የስነሳ መጤ ይላሉ ከዚህ በኋላ የመጣውን መጤ በሉት ምንድን ነው አልኩ። ከመኝታ ክፍል ሄጄ ኮምፒውተር ያለበት ቦታ ላይብረሪ ገብቼ መጤ ይላሉ ከዚህ በኋላ የመጣው ምንድን ነው? ከዛ ከጥንት ጀምሮ ኢየሱስ ክርስቶስ የጌቶቹ ጌታ አማላጅ እንደሆነ የሚያስተምር ከዛ የትምህርት ማዕት ወረደ። ላቆመው መሰላችሁ? ነጋ። ዋልኩበት ስጽፍ። ክብር ለእግዚአብሔር። ከዛ በኋላ ሳስተምር እከሌ የሚባለው የእግዚአብሔር ሰው በዚህ ዓመተ ምሕረት በዚህ ቤተ ክርስቲያን መሪ ነበረ፣ ስለ ጌታ ስለ ኢየሱስ ክርስቶስ አማላጅነት ሲናገር እንዲህ ይላል እላለሁ። ከዛ በኋላ ያን ካልኩ በኋላ መጤ ይላሉ እነዚህ መምህራን ካስተማሩት በኋላ የመጣውን የዘንድሮውን ከሃዲያን ትምህርት መጤ በሉ ትላቸዋለሁ። ክብር ለእግዚአብሔር። ኢየሱስ ክርስቶስ አማላጅ መሆኑ ከጥንት ጀምሮ የነበረ ትምህርት እንደሆነ እና ኢየሱስ ክርስቶስ የኔና የናንተን ማንነት ገንዘቡ ያደረገበት ሚስጥር ውድ ወገኖች እስከ መስቀል የሚታሰብ አይደለም። ጌታ ኢየሱስ ክርስቶስ ከሞት ሲነሳ ኢየሱስ በዛ በሞተበት በተገረፈው በተወጋው እጆቹ ከድንግል ማርያም ነስቶት ሰው በሆነበት ማንነቱ ከሞት ተነስተዋል። አንድን አዲስን ሰው በራሱ ፈጠረ ማለት ትንሣኤን ማመን ነው። ያ የኔና የእናንተን ማንነት በሞት የሚገዛውን ወስዶ ኢየሱስ ክርስቶስ ከሞት ተነስተዋል። ክብር ለእግዚአብሔር ይሁን። የጌታን ትንሣኤ የሃይማኖታችን ዋና ቁልፍ ነገር ነው። ትንሣኤን አለማመን ሃይማኖታችንን ምስኪን ነው የሚያደርገው፣ ዋጋ ቢስ ሃይማኖት ነው የሚያደርገው። ኢየሱስ ሞቶ መነሳቱ ወሳኝ ነው ለክርስቲያን። ሚስጥሩ ምንድን ነው? ውድ ወገኖቼ፣ በአንደኛ በቆሮንቶስ ምዕራፍ 15 ላይ የሚናገረውን ቃል ተመልከቱት። ጌታ ኢየሱስ ክርስቶስ ቃልም ሥጋ በሆነበት ጊዜ ሕይወት በእርሱ የነበረችው ጌታ ያንን የኔና የእናንተን ተፈጥሯዊ ማንነት ገንዘቡ ባደረገበት ሰዓት፣ ውድ ወገኖች፣ በዛ ሕይወት ኃይል ምን እንደሰራ መጽሐፍ ቅዱስ ይነግረናል። የእግዚአብሔር ስም የተባረከ ይሁን። የሙታን ትንሣኤ ደግሞ እንዲሁ ነው ይላል ቁጥር 42 ላይ። በመበስበስ ምን ያደርጋል? ይዘራል። በርስቱ ባለመበስበስ በውርደት በክብር ምን ያደርጋል? ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ ምን ይነሳል? መንፈሳዊ አካል። ይህ ትልቅ ሚስጥር ነው። ጌታ ኢየሱስ ክርስቶስ እኛን ያዳነን በደሙ የኃጢአት በደላችንን አስወገደ። ክብር ለእግዚአብሔር። በትንሣኤው ውድ ወገኖቼ እኔና እናንተን ሕያዋን አደረገ። ክብር ለእግዚአብሔር። ሕያዋን ሲያደርገን ምንድን ያደረገው? ፍጥረታዊውን ማንነታችንን በሞት ኃይል ስር ዘርቶ በትንሣኤ መንፈሳዊ አድርጎ አስነሳል። ክብር ለእግዚአብሔር። በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ያ ሞቶ የተነሳው የናዝሬቱ ኢየሱስ ክርስቶስ በር ተዘግቶ ሳለ ከታፍ በምን ኃይል ነው ያ አካሉ የሚኖረው? ያ የከሞት ከተነሳ በኋላ በአካሉ ላይ የሚታዩት ባህሪዎች ሁሉ በእናንተም ላይ ይታያል። ከሞት ሲነሳ ኢየሱስ ክርስቶስ አካሉ ላይ ያለው ሁሉ እኛም ላይ ይታያል። ጌታ ኢየሱስ ክርስቶስ ድንገት ከተፍ ይላል፣ ድንገት ይሰወራል። በተዘጋ ቤት ውስጥ ይመጣል፣ ከተዘጋ ቤት ውስጥ በር ሳይከፈትለት ይወጣል። ያ የክብር አካል እሱ ሞቶ የተነሳበት ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርጋል? ጮክ በል ውስጥ። ይሄ ምስራችን ወገኖች፣ ክብር ለእግዚአብሔር ነው። ይሄንን ኮንፌስ ማድረግ አለባችሁ። አያችሁት? የተዋረደውን ስጋችንን ክቡር ስጋው እንዲመስል ምን ያደርገዋል? ይለውጠዋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እሱን እንድንመስል እናውቃለን ያለ ዮሐንስ፣ እሱን እንድንመስል እናውቃለን። ሊትራሊ ሰውነታችን ሁሉ ይቀየራል። ለምን? አንድን አዲስን ሰው በራሱ ምን አድርጓል? ፈጥሯል። እንግዲህ የማዳኑን ሚስጥር ዛሬ ስንመለከት በጣም ቁልፍ የሆነ መሰረታዊ ነገር እንድናይ ፈልጋለሁ። ትናንትና ያካፈልኳችሁን ሮሜ ምዕራፍ 6ን አብረን እንመለከታለን። የሞቱንና የትንሣኤውን ሚስጥር መረዳት አለብን። ሞቱ የጌታ ኢየሱስ ክርስቶስ ሞት፣ ይህንን ነው ዛሬ ሸክም ሆኖ በልቤ በጣም እንድትረዱ የምፈልገው። ሞቱ ዩኒክ ሞት ነው። የኢየሱስ ክርስቶስ ሞት ማንም ሰው እሱ እንደ ሞት አልሞተም። ጌታ ኢየሱስ ክርስቶስ በተሰቀለበት ሰዓት ግራና ቀኝ ሁለት ሰዎች ተሰቅሏል። ጌታ ኢየሱስ ክርስቶስ ከሞተ ሞት ጋር አንድ አይደለም። የተሰቀሉበት የእንጨቱ ምልክት አንድ ሊሆን ይችላል፣ ቅርጹ የሰቀሏቸው የተጠቀሙበት የሚስማሩ አይነቱ አንድ ሊሆን ይችላል። የኢየሱስ ክርስቶስ ሞት ግን ልዩ ሞት ነው። ክብር ለእግዚአብሔር። ሐዋርያው ጳውሎስ በሞቱም በትንሣኤውም ሊመስለው ይመኝ ነበር። ማንም ሰው ኢየሱስ የሞተውን ሞት ሊሞት አይቻልም። ለምን? ሁላችን በኃጢአታችን ነው የምንሞተው። ሁላችን ስንሞት ሰይጣን የኔ የሚለው ነገር ሳይኖርበት የሚሞት ሰው የለም። ማንም ሰው ሰይጣን የኔ የሚለው ነገር ሳይኖርበት የሚሞት ሰው የለም። ጌታ ኢየሱስ ሲሞት ግን ሰይጣን የኔ የሚለው ነገር የለውም። ክብር ለእግዚአብሔር። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል አለ ጌታ ኢየሱስ። በእኔም ዘንድ ምን አንዳች የለውም። ሰይጣን ምንም ሳይኖርበት የሞተ ንጹህ ሞት የሞተ ኢየሱስ ብቻ ነው። መጽሐፍ ቅዱስ የሱን ሞት በሚደንቅ ሁኔታ ውጭ ገልጿል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። እነዚህን ክፍሎች ባሳያችሁ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በሞተበት ጊዜ የአሟሟቱን ምስጢር የሚያሳዩ በጣም ድንቅ የሆኑ ነገሮች አሉ። የእግዚአብሔር ስም የተባረከ ይሁን። አንደኛ ኃጢአት ሳይኖርበት ኢየሱስ ስለሞተ ሞቱ ምንድን ነው? ልዩ ሞት ነው። ክብር ለእግዚአብሔር ይሁን። ሰይጣን ድል የተነሳበት ሞት ነው። ይህን ምስጢር ማወቅ አለብን። ብዙ ሰዎች የስተት ትምህርት ሲያስተምሩ ኢየሱስ ክርስቶስ ሲኦል ሄዶ ከዛ የሆነ ነገር ውስጥ ገብቶ ከዛ ነው ሰይጣንን ድል የነሳው ምናምን የሚሉ ሰዎች አሉ። እንደዚህ አይነት ትምህርት የለም። ሰይጣን ድል የተነሳው ኢየሱስ ሲሞት ነው። መጽሐፍ ቅዱስ በሮሜ በዕብራውያን ቅድም ባነበብኩላችሁ ምዕራፍ 2 ላይ ቁጥር 14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር ይላል? በሞቱ እንዲሽር። ሰይጣን እኔ በመጽሐፍ ቅዱስ ላይ ስልጣን በሞት ላይ ባለስልጣን ሁን ብሎ እግዚአብሔር የሾመ ቦታ እንዳለ አላነበብኩም እስካሁን። እኔ ግን የሚመስለኝ ነገር ነው፣ በዚህ ላይ ልታረም ይችላለሁ፣ የሚመስለኝ ነገር አልተጻፈም። ዲያብሎስን ባለስልጣን ያደረገው የአዳም እግዚአብሔርን አለመታዘዝ ነው። እሺ፣ ሰይጣን አዳምን በማታለሉ ሔዋንን በማታለሉ እሱ በሚፈልገው መንገድ በመሄዳቸው በአየር ላይ ስልጣን ላለው አለቃ ፈቃድ በመሄዳቸው ስመለከተው ሳየው የሙታን ክልል ከእግዚአብሔር ሰዎች የተለዩበት ክልል ውስጥ ሰይጣን በማስፈራራት ሰዎችን እያሰቃየ ባለመብት የሆነበትን መግለጡ ይመስለኛል። መጽሐፍ ቅዱስ ይህን ለማሳየት የተጠቀመ ይመስለኛል። ነገር ግን ዲያብሎስን በዚህ ላይ እንደ ባለመብት ያደረገው ምንድን ነው? ሰዎች አምላካቸውን በመበደልና ባለመታዘዝ ሙታን በመሆናቸውን ባለመብት የሆነው። ስለዚህ ሰይጣን ሁልጊዜ የሚሞቱ ሰዎች ሁሉ እሱን ሳይታዘዝ የስጋውን የልቦናውን ፈቃድ ሳያደርግ ባይዘወይ ሰይጣንን መታዘዝ ማለት ባለፈው አስተምር ያለው ትላንትና ጠቅሽ ያለው መሰለኝ ኤፌሶ ምዕራፍ 2 ላይ በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁ በፊት ይላል። እኛ ሁላችን የልቦናችንና የስጋችን ፈቃድ እያደረግን አይደለም በስጋችን ምኞት በፊት እንኖር ነበር ይላል። ይሄ የሰይጣንን ፈቃድ አድርጎ መኖር ነው ወገኖች። በዚህ ሁኔታ ሲኖሩ የነበሩ የሰዎች ልጆች ሁሉ ለሰይጣን ይገዙ ስለነበረ ዲያብሎስ ባለመብት ያደረገው የሰዎች ኃጢአተኛ ህይወት ነው፣ እንደ ስጋቸው ፈቃድ መኖራቸው ነው። ጌታ ኢየሱስ ክርስቶስ ይህንን ዲያብሎስን በሞት ላይ ስልጣን ያለውን በምኑ ሻረው? በሞቱ። እንዴት በሞቱ ሻረው? የጌታ ኢየሱስ ክርስቶስ ሞት ዲያብሎስን ባለመታዘዝ የሞተ ሞት ነው። ክብር ለእግዚአብሔር። እንደ ሰው ልጆች አይደለም የሞተው፣ እግዚአብሔርን ባለመታዘዝ አይደለም የሞተው። በመጽሐፍ ቅዱሳችን ላይ የጌታ ኢየሱስ ክርስቶስ ሞት የተገለጠባቸው ሁኔታዎች አሉ። ለእግዚአብሔር የመዓዛ ሽታ ሆኖ ነው የሞተው። ክብር ለእግዚአብሔር። በኤፌሶን ምዕራፍ 5 ቁጥር 2 ላይ ይህንን ማየት ትችላላችሁ። ክብር ለእግዚአብሔር። ምዕራፍ 5 ቁጥር 2 ላይ ብንመለከተው ምን ይላል? ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ ምን አደረገ? ሰጠ። ሞቱ መልካም የመዓዛ ሽታ ነው ለእግዚአብሔር። በብሉይ ኪዳን ከቀረቡት መስዋዕቶች ሁሉ ይልቅ በጌታ በኢየሱስ ክርስቶስ ሞት የቀረበው መስዋዕትነት የተለየ ነው። የእግዚአብሔር ልጅ እግዚአብሔርን በመታዘዝ የሞተው ሞት ስለሆነ በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ብትመለከቱ እንደዚህ ይላል፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን ምን ያደረገ ሆነ? ሞቱ የምን ሞት ነው? የመታዘዝ ሞት ነው። የአዳም ሞትስ የምን ሞት ነው? ያለመታዘዝ ሞት ነው። ጌታ ኢየሱስ ክርስቶስ በሁሉ አባቱን ታዞ እኔ ከራሴ በዮሐንስ ወንጌል ላይ ነው እነዚህ ነገሮች በጥራት የምታዩቸው፣ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ሁሉን የሚችል ጌታ አንዳች ላደርግ አይቻለኝም ብሎ አባቱን አስደስቶ ሰይጣን በእርሱ አንዳች እንዳይኖረው ድል ፋንታ ነስቶት ኢየሱስ ክርስቶስ ሞቱ ምን ሆነ? የመታዘዝ ሞት ሆነ። ክብር ለእግዚአብሔር ይሁን። እስቲ ሚስጥር ተረዱ ወገኖች። ሰይጣን አንድ ሰዎችን የሚያስፈራራባት እግዚአብሔርን ባለመታዘዝ የሚሞቱት ሞት ከፍተኛ መሳሪያ የመጨረሻው የሰው የሚያስፈራራበት ይሄ በሕይወታችን ሁሉ በሞት ፍርሃት ነው የሚኖረው አይደል? አይደለም ወገኖች? ሞት ፍርሃት ነው የመጨረሻው። ሞት በጣም አደገኛ ነገር ነው። እና ይሄንን ሞት ኢየሱስ ክርስቶስ ሰይጣን ባለመብት የነበረበትን ሞት ጌታ ኢየሱስ ክርስቶስ በመታዘዝ ሞት ሲሞት በጣም ያስደንቅ ነገር ሆነ። ሰይጣን ኢየሱስ ክርስቶስን እንዲገደል ባደረጋቸው ድርጊቶቹ ተመልከቱት የሆነውን ነገር። በመጀመሪያ አዳምና ሔዋንን እንዲሞቱ ያደረጋቸው እግዚአብሔርን ባለመታዘዝ ነበር። ስለዚህ አዳምና ሔዋን በማታለል ከእግዚአብሔር ለይቶ ከሕይወት እንትን አላቸው። ጌታ ኢየሱስ ክርስቶስ ግን እንዲሰቀል ይሁዳንና ካህናቶቹን ሁሉ በማሳተፉ ዲያብሎስ ነፍሰ ገዳይነቱ ተገለጠ። ክብር ለእግዚአብሔር። በነፍሰ ገዳይነት ዲያብሎስ ይጠየቃል። ክብር ለእግዚአብሔር። ነፍሰ ገዳይነቱ በግልጥ በጋር ታየ። ሰዎች እሺ ብለው ታዘውት ነበር የሞቱት። አሁን ግን ሰይጣን ኢየሱስ ክርስቶስን እንዲሞት እነ ይሁዳ እነ ካህናቶቹን ያሳተፈበት ያ ማሳተፍ ጉድ ነው ያደረገው። ዲያብሎስ ኢየሱስ እንዲሞት አይፈልግም ነበር። አይበልብ እያለ ሂድ አንተ ሰይጣን እያለ ሁሉ ይል ነበር አይደል ጌታ ኢየሱስ? ነገር ግን ጌታ ኢየሱስ ክርስቶስ ሊሞት ነው የመጣው። ለምን እንደሆነ ታውቃላችሁ? ሞቱ የሚሰራቸው ትልልቅ ሚስጥራቶች አሉ። አንደኛ እንደተመለከትን ጌታ ኢየሱስ ክርስቶስ ኃጢአት ሳይኖርበት ነው የሞተው። ሰይጣንን ድል የነሳበት ሞት ነው። ለእግዚአብሔር የመዓዛ ሽታ ሆኖ የሞተበት ሞት ነው። እግዚአብሔርን በመታዘዝ የሞተው ሞት ነው። የጌታ የኢየሱስ ክርስቶስ ሞት ለኃጢአት የሞተበት ሞት ነው። ከዚህ በኋላ ሰው ለራሱ ለመኖር የሚችልበት የሰው ሕይወቱ የመጨረሻው ዴድ ኤንድ የሚያደርግበት ቦታ ሞት ነው። ጌታ ኢየሱስ ክርስቶስ እግዚአብሔርን በመታዘዝ መሞትን መረጠ። የራሱን ሕይወት እንኳን እስከማይፈልግ ድረስ መከራና ስቃይን መታገስ እንዳይመስላችሁ ሕይወቴ ትለፍ ብሎ መስዋዕት አድርጎ ለእኛን በመታዘዝ ሞት እስከ ሞት ድረስ ታዘዘ። ማንም ሰው ይህን ሊያደርግ አይችልም። የጌታ ኢየሱስ ክርስቶስ ሞት ከሰው ሁሉ ሞት ልዩ ነው። ክብር ለእግዚአብሔር። ሁላችን በኃጢአት ምክንያት እንሞታለን። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን በኃጢአት አልሞተም። እነዚህ ነገሮች እንመልከት። በሞቱና በትንሣኤው ያለውን ግንኙነት እንመልከት። ጌታ ኢየሱስ ክርስቶስ በኃጢአት ምክንያት የመጣብንን ሞት ባለመታዘዝ የምንሞተውን ሞት በመታዘዝ ለኃጢአት እንደሞተው ሮሜ መጽሐፍ ቅዱስ ይናገራል። ፊልጵስዩስ 2:8 እንዳልኳችሁ እስከ ሞት ድረስ የባሪያን መልክ ይዞ ሞተ እንዳለ የመታዘዝ ሞት ነው። ምዕራፍ 6 ክብር ለእግዚአብሔር ይሁን በመታዘዝ የተሞተ ሞት ነው። በምዕራፍ 6 ሮሜ ላይ ቁጥር 10 ላይ ትናንትና መጨረሻ ላይ እንድታስቡበት ነካክቼ ያለፍኩት መሞትን አንድ ጊዜ ፈጽሞ ለኃጢአት ምን አልኳልና፣ እስኪ ይህን ነገር ትንሽ እንመልከተው። ፈጽሞ ለኃጢአት ሞቷል ምን ማለት ነው? ታውቃለች መጽሐፍ ቅዱስ አጥብቆ ሲናገር ዓላማ አለው። እግዚአብሔር መንፈስ ቅዱስ እነዚህ ቃላቶች ሲሰጥ ምክንያት አለው። ሊደግም በማይችል ሁኔታ ከኃጢአት ጋር ያለ ግንኙነት ዴድ ኤንድ ሆኖ በሞት ምን ሆኗል? ተዘግቷል። ክብር ለእግዚአብሔር። ምን ማለት ነው ይሄ ማለት? ጌታ ኢየሱስ ክርስቶስ የተነሳውን ትንሣኤ ተመልከቱት። እዚህ ላይ በሕይወት መኖርን ግን ለማን ይኖራል? ክብር ለእግዚአብሔር። ለኃጢአት መኖር ማለት እኔ እንደገባኝና እንደተረዳሁት ብዙ ማስረጃዎች አሉ፣ ብዙ ያነበብኳቸው መጽሐፍቶች አሉ፣ ብዙ የእግዚአብሔር ሰዎች የሚስማሙበት ነገር ነው። ለኃጢአት መሞት ማለት ሰው ያለ እግዚአብሔር ይኖር የነበር እኛ ያለ እግዚአብሔር እንኖርበት የነበረውን ተፈጥሯችንን ያለ እግዚአብሔር ለስጋችን ፍላጎት ተገዝተን እንኖርበት የነበረውን ያንን ተፈጥሯችንን ከፍጡራዊ ሕይወትና ባህሪው ሁሉ ለይቶ ለሞት አሳልፎ የሰጠበትን ሞት ነው መናየው። ክብር ለእግዚአብሔር። ከዚህ በኋላ ሰው ከሞት በኋላ ምን አለ? የሞተ ሰው ያስቸግራችኋለች? ለሞተ ሰው ፖሊስ የሚጠራለ አለ? ጎስት ከሆነ እነዚያ የሞቱ ሰዎች አይደሉም፣ በእነሱ ስም የሚሰሩ መናፍስት ናቸው። ውድ ወገኖች፣ የሞተ ሰው ባዘን የሚያደርገው ማንም ሰው የለም። የሞተ ሰው ሞተ ነው። ትንሣኤ አዲስ ሰው የተፈጠረበት የአዲስ ህይወት መጀመሪያ ነው። ክርስቲያኖች መንፈሳዊ ህይወት የሚዘበራረቅብን የእግዚአብሔር የማዳኑን ስራ በተቀየጠ መረዳትና ግራ በተጋባ መንገድ እንድንረዳ የምንሆነው ትንሣኤ ለምን የሚለውን ሚስጥር ማወቅ አለብን። ሞት ለምን? ሞት መዳኛ ለምን ሆነ? ሞት የእዳ ማስወገጃ ብቻ ሳይሆን ከኃጢአት መለያያም ነው። ክብር ለእግዚአብሔር። የጌታ ኢየሱስ ክርስቶስ ሞት እኔ በኃጢአቴ የምሞተውን ሞት እሱ በመታዘዝ ሞት ስለሞተልኝ ሞትን አሸነፈልኝ። ክብር ለእግዚአብሔር። ስለዚህ ሞት ከኃጢአት መለያያም ነው። የእግዚአብሔር ስም የተባረከ ይሁን። ሞትን ከኃጢአት መለያያ ያደረገው ትንሣኤ ነው። ጌታ ኢየሱስ ክርስቶስ በሕይወት መኖርን ለማን ይኖራል? ክብር ለእግዚአብሔር። ይሄ እንዴት ሊሆን ቻለ? የኔና የእናንተን ፍጡራዊ ማንነት ከድንግል ማርያም ጌታ ኢየሱስ ክርስቶስ ነስቶ የራሱ ባደረገበት ጊዜ ሪል የሆነ እንደኛ ሰው መሆኑን አባቶች ከጥንት ጀምረው የክርስቶስን ማንነት አስመልክቶ እየሞገቱ ከመናፍቃን ጋር የሚነጋገሩት የሞተው የእኛን ሞት ነው፣ እኛም የምንሞተውን ሞት ነው፣ ሌላ ሰው አይደለም ኢየሱስ። ጌታ ኢየሱስ ክርስቶስን በኦርቶዶክስ ቤተክርስቲያን የተለመደ ቋንቋ አለ፣ ሳይቀየጥ፣ ሳይዋዋጥ፣ ሳይዋሃድ እያሉ ይናገራሉ። እነዚህ ነገሮች በጣም ብርቱ ቃላቶች ናቸው። ስለዚህ የኔና የእናንተን ማንነት ሟች የሆነው ማንነታችንን በመስቀል ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ በመታዘዝ ሞት ሲሞትልን ሪል የሆነ የእኛን ሞት ነው የሞተው። ክብር ለእግዚአብሔር ይሁን። ነገር ግን ይህንን የእኛን ሞት ዩኒክ በሆነ ማንም ሰው በማይሞተው ሞት ነው የሞተው። ሰይጣንን ባለመታዘዝ እግዚአብሔርን በመታዘዝ ሞተልን። ክብር ለእግዚአብሔር ይሁን። ከዚህ የተነሳ እግዚአብሔር ደስ ስለተሰኘ እግዚአብሔር ከራሱ ተለይቶ ለፍጡራዊ ማንነቱ ሕይወቱን ሁሉ በመታዘዝ መስዋዕት አድርጎ ያቀረበው የመጨረሻው አዳም የሰው ልጆች ሁሉ እድል ፋንታ አድርጌ የሰጠሁት ልጄ እኔን ባለመታዘዝ ፍጡራን ከኔ ተለይቶ የሚኖሩበትን ያንን የተፈጥሮ ሕይወት በመታዘዝ ሞት ሞቷል። በራሴ ሕይወት ሕያው አድርጓለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ሲነሳ በምን ኃይል ተነሳ? በእግዚአብሔር ሕይወት ኃይል ተነሳ። ክብር ለእግዚአብሔር። በምን ኃይል ተነሳ? በእግዚአብሔር ሕይወት ኃይል ተነሳ። መሞትን አንድ ጊዜ ፈጽሞ ሞት ለኃጢአት ሞቷልና በሕይወት መኖርን ለማን ይኖራል? ውድ ወገኖች፣ እኔንን ማስተምርበትን ምክንያት ላስረዳችሁ። ጌታችን ኢየሱስ ክርስቶስ በሞትና በትንሣኤ ያገኘውን ሕይወት ሰዎች በፕሮስፔሪቲ ጋስፕል በሉት፣ በተለየ ራእይ፣ በተለየ መጎብኘት በሉት፣ ለዚህ ምድር ለሰው ልጅ ሊያውሉት የሚችሉት ሕይወት አይደለም። ኢምፖስብል። ይህም የምነግራችሁ ወንጌል ከዚህ በኋላ ፕሮስፔሪቲ ጋስፕል የሚባል ልትቀበሉ እንዳትችሉ አንገቱን ቆርጦታል ይሄ ወንጌል። ክብር ለእግዚአብሔር። ለምን? በሕይወት የሚኖረው ኢየሱስ ሰይጣንን ባለመታዘዝ የሞተው ኢየሱስ ለምንድን ነው የሚኖረው? ለማን ነው የሚኖረው? ክብር ለእግዚአብሔር። ለእግዚአብሔር ሰዎች እንዲኖሩ እንጂ እግዚአብሔር ለሰዎች እንዲኖር አይደለም። እግዚአብሔር ይህን ያደርግልኛል፣ እግዚአብሔር ይህን ይሰጠኛል፣ ቅዠት ነው፣ ቅዠት ነው ወገኖች። የዓለምን ክብር የሚያሳይ ማን ነው? ሰይጣን። እሰጣለሁ የዓለምን ክብር የሚል ማን ነው? ሰይጣን ነው። እግዚአብሔር የዓለምን ክብር በዚህ ወንጌል አያሳያችሁም? ያሳያችኋል ወገኖቼ። ጭንቅላታችሁን የያዘ እንደዚያን ነገር እንዳትረዱ ካረገ እጃችሁን ላያችሁ ላርጋችሁ ገስጹ። እውነቴ ነው የምነግራችሁ። ይሄ አዚም ነው። ይሄ ወንጌል ኢየሱስ እኛን ያዳነበት ሚስጥሩን ተመልከቱት። ለኃጢአት ሞቶ ለማን እንዲኖር ነው የተነሳው? ክብር ለእግዚአብሔር ነው። እሱ በትንሳይ ባገኘው ህይወት ኃጢአት መስራት አይቻል። ለምን እንደማይቻል ታውቃላችሁ? You're breathing God. You're living by God. እግዚአብሔር እኛን ሕያዋን ባደረገበት ህይወት የሥጋ ምኞት የለም። ሥጋችንን ሕያው ያደረገው መንፈስ የሥጋ የክብር ትንሳኤ ያገኘው ሥጋችን ውስጥ ያለው ሁሉ የእግዚአብሔር በእግዚአብሔር ህይወት የተጠነቀቀ ነገር ነው ያለው። ክብር ለእግዚአብሔር። It's impossible ምድራዊ ለሆነ ነገር ይሄን ማወል አይቻል። ክብር ለእግዚአብሔር ይሁን። ይሄንን ለመናገር ነው እኔ ዘመጣው። ይሄን ለማስተማር ነው የመጣሁት። በዚህ ወንጌል እግዚአብሔር ለኔና ለእናንተ ይሄን ያረግልኛል፣ ይሄን ይሰጠኛል፣ እኔ የሚል ክርስትና እንዲትሆኛለሽ እንዲትሆናለህ በትንቢት አለ አይደለም ለእናንተ ወደፊት እንድትጎበኛለ እንድታደርጋለ please አስተውል ክርስትና ምን እንደሆነ ሮሜ ምዕራፍ 6 ቁጥር 5 ተመልከቱት። ሞቱን በሚመስል ሞት ከርሱ ጋር ተተባበርን በሉስቲ። ሞቱ ገብቷቸዋል። ምን አይነት ሞት ነው? ለምን ነው የሞተው? ለኃጢአት የሞተውን ሞት እሱን ተተባበረላችሁ። አለቀ ደቀቀ በቃ። ከዛ በኋላ ከሰይጣን ጋር ተለያያችሁ። እሱ ሰይጣንን ባለመታዘዝ የሞተው ሞት፣ እሱ ለኃጢአት የሞተበትን ሞት የሱን ሞት ከተባበረ ይሄ ሞት የኔ ነው፣ ይሄን ሞት የሞተው ጌታ የኔ እድል ፋንታ ነው የምትሉ ከሆነ አለቀ ደቀቀ። ክብር ለእግዚአብሔር ይሁን። ሞቱን በሚመስል ሞት ከርሱ ጋር ከተባበርን በሉስ። ከተባበርን የምትለው ቃል የሚቀጥለው ነገር የሚሆነው ከሞቱ ጋር ከተባበርን ብቻ ነው። ካልሆነ አይሆንም ለማለት ነው። ከተባበርን ካልተባበርን አይሆንም። ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከርሱ ጋር ምን እናደርጋለን? ውድ ወገኖች የሐሰትን ትምህርት ይሄ ሐሰት ነው፣ ይሄም ሐሰት ነው፣ ይሄም ሐሰት ነው። ፎርጅድ የሆነ ዶላር ቢሆን ያንዳንዱን ፎርጅድ ዶላር ይሄም ፎርጅድ ነው እያለ ሰው ቢያሳያችሁ እውነተኛውን ዶላር ካላወቃችሁት በምንድን ነው እሱ? በየጊዜው ሌላ ፎርጅድ ሲመጣ መጽሐፍ ቅዱስ ስህተትን ታውቃላችሁ ከዛ ትጠበቃላችሁ አይደል? እውነትን ታውቃላችሁ። እውነትን ምን ያደርጋችኋል? አርነት የሚያወጣችሁ እውነት ይሄ ነው። ክብር ለእግዚአብሔር። ይሄንን እውነት ማንም አገልጋይ፣ ማንም ነቢይ፣ ማንም ሐዋርያ የፈለገ የተካነ ሰው ቢሆን ይሄንን እውነት ሊቀይጠው፣ ሊለውጠው፣ ሊሽረው ስልጣን ያለው ሰው የለም። ይሄን እውነት ተመራችሁ፣ ይሄን እውነት ለዓለም ለሥጋ ለራሳችሁ ክብር ለራሳችሁ ጥቅም በሚሆን መንገድ የኢየሱስ ክርስቶስን ወንጌል መጠቀሚያችሁ በሆነ መንገድ ብታደርጉ let me tell you እግዚአብሔር ይጠይቃችኋል። ይሄ የክርስቶስ ወንጌል አይለወጥ። ክብር ለእግዚአብሔር። ለምንድን ነው እግዚአብሔር ይሄን የሚያደርገው? ለምንድን ነው እንዲህ የሚያደርገው? እንዴ ትንሽ ፋታ አይሰጣንም እንዴ? ማለት የለም እንዴ? እንዴ ለኛ የሚሆን የለም እንዴ? I'm sorry to tell you እኔ የሚገባኝ ነገር የእግዚአብሔር የመንግስቱ መተዳደሪያ ደግሞ ኮንስቲቱሽኑ ምንድን ነው ብያለሁ። ጊዜ አሰብኩ ምን ይሆን ምን ይመስል ይሆን የእግዚአብሔር ኮንስቲቱሽን መተዳደሪያ ደግሞ መቼም የዜጎችን መብት ይጠብቃል አይደል? እንደ መንግስት ሲኖር መቼም የዜጎች መብት አለ አይደል? በጣም 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 እግዚአብሔርን ለምትወዱ ጉድ ኒውስ፣ ራሳችሁን ለምትወዱ ባድ ኒውስ ነገራችሁ። እውነቴን ነው የምነግራችሁ። ኮንስቲቱሽኑ ነው የፈረዳው ነው ታካላችሁ። ሁሉ ለርሱ እንዲያ ለመንግስት አልፈልግም ካላችሁ you don't need to be Christian። ነገሮች ሁሉ በክርስቶስ የሚሆኑበት ምክንያት ሚስጥር ታረው። ጌታ ኢየሱስ ክርስቶስ ሚሽን አለ። እኛ ፍጡራን ለእግዚአብሔር ልንኖር ከተፈጠርንበት ወጣን ያለውን ወደ ተፈጠርንበት ስፍራችን ነው የሚመለሰው። ፍጡር ሁሉ እንደራሱ እንደልቦናው ፈቃድ በመከራተት ሲኖር ከነበረበት መልሶ መልሶ እኛን እግዚአብሔር እኛን ወደ ፈጠረበት ወደ ራሱ ዓላማ ነው የመለሰ። ክብር ለእግዚአብሔር። የጌታ ኢየሱስ ክርስቶስን ሚሽን ስንመለከት በጣም የሚያስደንቁ ሁኔታዎችን መጽሐፍ ቅዱስ ላይ ተጠቅሷል። አንደኛ እግዚአብሔር በልጁ ያለው ዓላማ በሰማይና በምድር ያለውን ሁሉ በማን ለመጠቅለል ነው? ክብር ለእግዚአብሔር። በሱ ለመጠቅለል። ክብር ለእግዚአብሔር። በሱ ሊጠቃለል። እግዚአብሔር በመጨረሻ የልጁ የኢየሱስ ክርስቶስ ሚሽን ምንድነው ብትሉት እግዚአብሔርን ሁሉ በሁሉ ማድረግ ነው። ምን አይነት ህይወት ነው እዛ ሄደን ምን ኖሮ ጌታ ኢየሱስ እንደዚህ አርገን ብታኖረን ብትሉት የጸለይኩበትን ጸሎት ተመልከቱ ይላል። ጸለይኩትን ልመና ተመልከቱ። ይሄን ህይወት ያልፈለገ እኔን አይፈልግም። እና የጸለይኩት ጸሎት ይሄ ነው። የምመኘው ይሄ ነው። ላንብብላችሁ ለእናንተ ለኔ ተመኛለን ምን እንደሚያደርግ። ዮሐንስ ወንጌል ምዕራፍ 17 ላይ ቤተክርስቲያን በመላሷ ያላሰችው ወነት ነው ማለት ይሄን በመላሷ እንዴ ከበርበሬ ሲቀምሱ ይላሉ እንዳቃጠላቸው የዛን ያህል እንኳን አልቀመስ ነው። እግዚአብሔር አይኖቻችን ይክፈትልን። ላንብብላችሁ ምን እንደሚል ኢየሱስ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። በጣም ውብ የሆነ ቃል ነው። በጣም ከየት ጋር እንደሚጀምረው አንዳንድ ይቸገራሉ። ምን ይላል መሰላችሁ? ቁጥር 17 ጀምሮ በእውነት ቀድሳቸው፣ ቃል እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። መቼ ነው የምትቀደሱት? እሱ ሲቀደስ ነው። ክብር ለእግዚአብሔር። ነገር ሁሉ በእርሱ ይደረጋል ማለት ኃጢአቴን እንደተሸከመልኝ እግዚአብሔር ልጅ ኢየሱስ ክርስቶስ እኔም ሞተውን ሞት እንደሞተልኝ እኔም እነሳውን ትንሣኤም ተነስቶልኛል። የእሱ ቅድስና የእኔ ቅድስና ነው፣ የእናንተ ቅድስና ነው። ልብ በሉና አዳምጡ። ሁሉም እንዲሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። አንተናችን እዚያ ያላችሁት ሁሉ ይመለከታል። እዛ ፊቱ ስለነበሩ ደቀ መዛሙርት ብቻ አይደለም የጸለየው። ይሄ ጸሎት ኢየሱስ የጸለየው ጸሎት ነው። ይሄ አሜን የሚባል ጸሎት ነው። ጸሎት ቤት ሲጠፋችሁ ኢየሱስ የለመነውን ይሄን ልመና እግዚአብሔር ሆይ ልጅ የለመነውን ይሄን እንለዋለሁ ማለት። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ እንዲሆኑ ዘንድ እለምናለሁ። ኢየሱስ ምኞቱ አባቴ ሆይ አንተ በእኔ እንዳለ እኔም ባንተ እነሱ በእኛ እንዲሆኑ እለምናለሁ። ይሄንን ማን ይረዳል? በአንድ ጊዜ እዚሁ ቤት ውስጥ ቤቱም እኛ ውስጥ ሊሆን አይችልም። በመንፈሳዊ ነገር ግን ነገሩ ሌላ ነው። እግዚአብሔር አብ በወልድ ውስጥ አለ፣ ወልድም በአብ ውስጥ አለ። ልክ እነሱ እንደዚህ እንደኛ እንዲሆኑ እፈልጋለሁ። እንዴት ነው የሚሆነው? ተመልከቱት። እኛም አንድ እንደሆነን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝ ክብር እኔ ምን አድርጊያቸዋል? ኢየሱስ ሲመጣ አለ አይደለም፣ አንዳንድ ሰዎች ሰው ቤት ሲጎበኙ ወይም ደግሞ አንዳንድ ቦታ ሲሄዱ ለሚሄዱበት ስፍራና ቦታ የሚመጥን አለባበስ ይለብሳሉ። አንዳንድ ከበር ያለ ቦታ ሲሄዱ ለሚሄዱበት ቦታ የሚገባ ክብር ይለብሳሉ። ኢየሱስ ግን እኛ ጋር ሲመጣ ክብሩን ሊሰጠን ነው። ተጥሎልን መጣ። የሰጠኝን ክብር ምን አድርጌያቸዋለሁ? ሰጥቻቸዋለሁ። እንዴት ነው የሰጠን? እኔም በእነርሱ አንተም በእኔ ስትሆን አብን በወልድ ወልድንም በአብ እናገኛለን። ስለዚህ እነሱ ጋር ከነ ክብር ይመጣላቸዋለሁ። ለምንድን ነው የሚሆነው? አንድ እንዲሆኑ። ውድ ወገኖቼ ቤተ ክርስቲያን ልንጸልየው የሚገባ ሊገለጥላት የሚገባ ራእይ ይሄ ነው። ይሄ ነው ራእይ። የሞተበት ሰው የሆነበት ሚስጥሩ ይሄ ነው። አባቱን የለመነው ጉዳይ ይሄ ነው። መንፈሳዊ ብልጥግና ትላላችሁ፣ ማደግ ትላላችሁ፣ ስር መስደድ ትላላችሁ፣ የእግዚአብሔርን ሚስጥር መረዳት ትላላችሁ። ይሄ ነው። ሰይጣን ስለ ራሳችን እያፏጨልን ሹክ እያልን የማይረባ አሻሮ የሆነ እንክርዳድ የሆነ ጥቅም የሌለው ነገር መንፈሳዊ ታሪካችሁን የማይሰራ ይህን ሁሉ ያደረገልን ኢየሱስ ራሱ የለመነው ቁጭ ብሎ ሌሎች ነገሮች መስማት ዲሰፕሽን ነው። እኔ በእግዚአብሔር ቤት በኖርኳቸው ዘመን 40 አመት በላይ ኖሬያለሁ። በእነዚህ ጊዜያቶች ትላንት ነግሬያቸዋለሁ፣ ስለ ራሳቸው የተነገረ የትንቢት ማአት ፊሽካ የነፉ እንዱ ቀውላላ ፋናቲክ ሆነው የኖሩ ሰዎችን ያስታውሳለሁ። ሊስን የተነገራችሁ ትንቢቱ ላይ ሆኑ ይሄ ተጸለየ ጸሎት ግን ይሆናል። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አዳምጡ ወገኖች ምን እንደሚል፣ እኔ በእነርሱ አንተም በእኔ ስትሆን በሉስቲ እኔ ይሄ ነገር ብቻ አይበቃኝም። ጌታ ኢየሱስ ይሄን ከጸለየልኝ ምን ፈልጋለሁ? ምን ደግሞ ትፈልጉት? ይሄንን እሱ ከለመነልኝ አሜን እንዲባል ጸሎት ነው የጸለየው። አባቱ ይሄንን አይነፍገው። ይሄን ከፈለገልኝ እኔ ነው የምፈልገው። ምን ይቆልኛል? ይሄን ናፍቄ ምንድን ነው የምፈልገው? What do you want? ይሄ ጌታ በእኔ ለመሆን ይሄን ያህል እሱ ከለመነ ይምጣልኝ። አሜን። ናግባ ሰተት ብለግባ ሁሉ ላይ ላንተ ይሁንልህ። ቤተክርስቲያን ባንተ ትሞላለህ። እንደለመንክ እንደሞትክ የኛን ሞታችንን ያለመታዘዝ የበደል ሞታችንን ሞተ ተነስተልናል። የማይገባልን ያንተን ክብር እንድናገኝ ባንተ ህይወት ያው እንድንሆን አድርጋል። ከዚህ የበለጠ ቤተክርስቲያን ምን ትናፍቃለች? ሙሽራ ሆኖ የሚመጣላችሁ ማን ነው? ኢየሱስ እኮ ዳግመኛ ይመጣል። ነውር የሌላችሁ እኮ የሚያደርጋችሁ እሱ ስለኛ ያደረገውን እየሰማችሁ ነው የምትፈቁት። ትዋባላችሁ፣ ነውር ከፊታችሁ ይወገዳል። ወንጌሉ የሚቀድስ የሚያነጻ ኃይል አለው። ኢየሱስ የለመነውን ተመልከቱ። እኔ በእነርሱ አንተም በእኔ ስትሆን በአንድ ፍጹም አንድ የሆኑ የሰጠኝን ክብር እኔ ምን አድርጋችኋለሁ?
ሃሌሉያ፣
የእግዚአብሔር ስም የተባረከ። ውድ ወገኖች፣ ይህን ሰባኪ የሚሰጣችሁ አይምሰላችሁ። ይህን ነቢይ አይሰጣችሁም። እሱ ነው ይህን የሰጣችሁ። እኛ ይህንን እውነት ተናጋሪዎች ነን። ይሄ ነገር ለሰው ልጆች ሁሉ ላመኑት ሁሉ ጌታ ራሱ የሰጠው ነገር እንደሆነ እናያለን። እንዲሁም አንተ ዓለም እንደላከኝ ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድካቸው ያውቃል። አቤት የእስራኤል ቅዱስ እግዚአብሔር፣ የተወደዳችሁበት መጠን መለኪያው ምንድን ነው? በምን መጠን ነው እግዚአብሔር ወደዳችሁ? እሱ በተወደደበት መጠን ነው የተወደድ ነው። ለምን እንደዚህ እንደምል? እሱን እኮ ሰጥቶናል። ወንድ ልጅ ተሰጥቶናል። ቅድም እንዳልኳችሁ ወንድ ልጅ እኮ ተሰጥቶናል። ውድ የጌታ ልጆች፣ በእግዚአብሔር ስም ልማጸናችሁ፣ እውነተኛ ነገር ንገራችሁ። የጸሎት ገድል ትፈልጋላችሁ? የጸሎት ገድል አላችሁ? ኢየሱስ ተኮር ያልሆነ የገድል ጸሎት ሁሉ አይ ዶንት አንደርስታንድ ኢት እና አይ ዶንት ቢሊቭ። ኢየሱስ ክርስቶስ እንዲገለጥ የማትጸልዩት ጸሎት ሁሉ ቤተክርስቲያን ምንም ያረጋት። በጣም ብዙ ሰዎች ብዙ ራዕይ ይታያቸዋል። ክራይስት ለሲሆነ በቃ እንዲህ እንዲሆን የሆነ ማአት ነገር ይታያቸዋል፣ ብዙ ነገር። አንድ ጊዜ አንድ ወንድም ነበር፣ በተንበረከከ ቁጥር አረንጓዴ ዘንዶ አየው ይለኛል። ምንድን ነው አረንጓዴ? ይሄ የልማቱ መንፈስ ነው ይላል። በደርግ ዘንዶ የሚያው ነገር በሙሉ በቃ ግራ የሚያጋባ ነገር ነው። በቃ እና ጠቅላሉ ምንድን ነው መልአክ ለምን አያሳየም? እግዚአብሔር ካሳየ ወይ መንግስተ ሰማይ የወሰድ ለምን አያሳየ? እንዴት ዘንዶ ያሳያል እግዚአብሔር? እና በጣም ብዙ ሰዎች ብዙ ነገር ያያሉ፣ ይመለከታሉ፣ ስለ ሰው ያሉ፣ ስለ ምን ያሉ። እኔ ልንገራችሁ አንድ ነገር፣ ምንም ነገር እኔ ማየት አልፈልግም፣ ኢየሱስን ማየት እንፈልጋለን። ክብር ለእግዚአብሔር። የተሰወረ የጥበብና የእውቀት መዝገብ ሁሉ በማን ነው? ክብሩን የሰጠን በተወደደበት መጠን ያስወደደ። ውድ ወገኖች ልብ በሉና ተመልከቱ። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ ምን አደርጋለሁ? ይህ ሁሉ የተለመነላችሁ ሰዎች ሆናችሁ ወገኖች፣ እኔ ይህን ቃል ብቻ አምኜ ውድ ወገኖች አብርሃም እንዴት እንደኖረ ታውቃላችሁ? እግዚአብሔር አምላካቸው ተብሎ ያላፈረባቸው እምነታቸው ምን እንደሆነ ታውቃላችሁ? እምነታቸው በዘመናቸው እንደ ዘንድሮ ቀማኝ እግዚአብሔርን ቃል እየዘረፉ ሌባ ነቢያቶች ሌባ አገልጋዮች እግዚአብሔርን ቃልና ፕሮሚስ እየወሰዱ እንደሚያረጉት አልኖሩም። እነሱ እምነታቸው የዘራፊ ቀማኝ እምነት አይደለም የተለማመዱት፣ የፍጻሜ ዘመን እምነት ነበር የሚለማመዱት። እግዚአብሔር አምላካቸው ወደሚገልጣት እግዚአብሔር የፈጠራትንና የሰራትን ከተማ በመጠበቅ ለኛ ኢየሱስ ወደ ጸልያት ወደዚያች ከተማ እኔ ባለውበት እንዲሆኑ ለምናለው ወደዛ እየተመለከቱ ከሩቅ እየተመለከቱ ሲሰግዱ ነበር። ላምብላችሁ ዕብራውያን ላይ እንዴት እንደሆነ እነዚህ ሰዎች እየሰገዱ እግዚአብሔርን እያመለኩት እንዴት እንደሆነ። የእግዚአብሔር ስም ብሩክ ይሁን፣ የእግዚአብሔር ስም ብሩክ ይሁን። ምዕራፍ 11 ላይ ተመልከቱት ቁጥር 13 እነዚህ ሁሉ አምነው ምን አረጉ? አምነው ኖሩ ነው የሚለው መጽሐፍ ቅዱስ። እንዴት የማረክ ስልጣን ቢኖራቸው የዘንድሮ ሐሰት አስተማሪዎች አምነው ኖሩ ነው የሚሉት። አምነው ሞቱ ነው የሚለው። ሞቱ በሉ አትፍሩት፣ ሞቱ። የተሰጣቸውንም የተስፋ ቃል የባሰ ይባስ። አይመችም መጽሐፍ ቅዱስ ለሐሰተኛ አስተማሪ እኮ ጠጋ ብሎ ቢያውት አላገኙም። አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙ። ዳሩ ግን ከሩቅ ሆነው አዩትና ምን አደረጉት? ክብር ለእግዚአብሔር። አምልኳችሁን የሚቀሰቅሰው ምንድን ነው? እግዚአብሔር የሰጠን መኪና ነው? የሰጠን ትዳር ነው? ኢየሱስ የጸለየልን የተመኘልን አባት ሆይ ብሎ የለመንልን እሱ ወዳለበት ክብሩን እንድናይ የተጠየቅንበት የት እናድርገው? እሱ እነዚህ የእግዚአብሔር ሰዎች ኢየሱስ ሞቶ ሳይነሳ እና አብርሃም ሩቅ እያሉ እንዲህ አምነው የተሰጣቸውን የተስፋ ቃል ሳያገኙ ከሩቅ እያዩ አይኖቻቸው የተባረኩ ናቸው። የልቡን አብርሃናቸው ወደ እግዚአብሔር መንግስት ይመለከት ነበር። ቴሌስኮፒክ የሆነ ልቡን አላቸው። መጻተኝ ተመልከቱት፣ ተሳለሙት። በምድሪቱም እንግዶችና ምን ሆኑ። አንድ ጊዜ ስለ አብርሃም ስናጠና አብርሃም ነቢይ ነበረ፣ ምንድን ነው የተናገረው? ትንቢት አለ። አብርሃም ሰራው ጌታ እግዚአብሔር እንዲህ ይላል እያለ ትንቢት አልተናገረም አልኳቸው። ህይወቱ ትንቢት ነበር። ድንኳኑ ትንቢት ነው። ይኸው እዚህ ላይ ተተርጉሟል። ድንኳኑ ትንቢት ነው። ለምንድን ነው የምትኖረው እዚህ ብትሉት፣ አብርሃም ጊዜያዊ ቤት ነው ያለኝ። ቋሚ ቤት የት ነው? የምጠብቃት ኢየሩሳሌም አለች። እንዴት ቅርብ ሆነችለት ኢየሱስ ሳይመጣ? እኛ ሞቶ ተነስቶም ለእሷ ተጠግተን እያለን ገና ሩቅ ነች። እንዴት ተጠጋችሁ? የሚያምነው የእምነቱ ውበት፣ የእምነቱ ጥንካሬ፣ የእምነቱ ጉልበት የነበረበትን ዘመን አሳንሶበት የእድሜው ርዝማኔ እንኳን ሳይታክተው ከሩቅ እያየ እየሰገደ እያመለከ እንዲኖር አደረገው። መጻተኛ ያደረገው ኢየሱስ ለምድር ባይተዋር ያደረገ ክብር ለእግዚአብሔር። ዛሬ ኢየሩሳሌምን የሚጠብቅ የለም። አንዱ አጭበርባሪ አገልጋይ ምን አለ? ምን መንግስተ ሰማይ ሄደ ወም ብሩም ወርቁም እዚሁ አለ አለ። እየዘረፈ ያገኘው ስጡ ይሰጣችኋል እያለ የሰበሰበውን ገንዘብ። ውድ ወገኖች፣ መጽሐፍ ቅዱስ ግን በዚህ ቦታ ላይ ግን የሚናገረውን ተመልከቱ። እነዚህ የእግዚአብሔር ሰዎች ተመልከቱት፣ ቁጥር 9 ላይ ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ምን ያደርግ ነበር? እናንተ ምን ነው የምትጠብቁት? እኔ ሀገሬን ወዳለሁ እንደናንተ። በሀገራችን እግዚአብሔር ሰላም ያምጣለን። እኔ ግን የሀገሬ መጎብኘት አይደለም የምጠብቀው፣ እግዚአብሔር የፈጠራትን የሰራትን ከተማ ነው። ክብር ለእግዚአብሔር። የሀገራችን እድል ፈንታ እግዚአብሔር ነው የሚያውቀው። እንደ ማንም ሀገር ነው ሀገራችን። ክብር ለእግዚአብሔር። በወንጌል የምጠብቃት እግዚአብሔር የፈጠራትና የሰራትን ከተማ ነው። የእግዚአብሔር ስም የተባረከ። ለምድራችን በረከት የምንሆነው በቅዠት እምነት አይደለም፣ በእውነተኛ እምነት ብንሆን በረከት እንሆናለን። ለዓለም ጾም ሆናለን ለዓለም ብርሃን ሆናለን። ሁሉ ወገኖች ኢየሱስ ሞቶ የተነሳበት ህይወት ለማን የሚኖር ህይወት ነው? ለእግዚአብሔር የሚኖር ህይወት ነው። ሞቱን ለኃጢአት የሞተበትን ሞት የኛ ሞት ካደረገ እንመልከተውና ልጨርስላችሁ። ሰዓቱ እንደሄደ ገብቶኛል። ጨርሳለሁ። አይ ነው አንደርስታንድ አደርጋለሁ። ትራንስፖርቱ ምኑ እኔ ለሪቱ ሳስተምር ማድረሰው ነኝ። ስለዚህ በጣም ይቅርታ። ይህን ክፍል ነገ እንቀጥልበታለን እና ይህንን አብረን እናንብበው። ምዕራፍ 6 ላይ ቁጥር 5 ሞቱ በሚመስል ሞት ከእርሱ ጋር ምን ካረግን? ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ምን አረጋለን? ሞቱ ለምን የሞተ ሞት ነው? ለኃጢአት። ለኃጢአት የሞተበትን ሞት እኛ ለዚህ ዓለም ለመኖር በምንችልበት ሁኔታ ልባችን እየተመኘ ከሞቱ ጋር ተባበርን ማለት አንችልም። ክብር ለእግዚአብሔር ነው። ለምን? ሮሜ ምዕራፍ 6 ቁጥር 11 እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁ ምን አድርጉ? ቁጠሩ። ክብር ለእግዚአብሔር ነው። ይህንን ቁጠሩ። ነገ እግዚአብሔር ፈቃዱ ቢሆን እና ተነገ ወዲያ በክርስቶስ በትንሣኤ ሕይወት ኃይል እንዴት እንደሚኖር አስተምራችኋለሁ። እግዚአብሔር የገለጠልኝን ያስተማረኝን የትንሣኤው ሕይወት ኃይል እንዴት በክርስትና ሕይወት በሕይወታችን እንደሚገለጥ እንማራለን። በሞቱ ለኃጢአት ሞታለን፣ በትንሣኤው ለእግዚአብሔር እንኖራለን። በትንሣኤ ሕይወት ኃይል ክርስቲያን እንዴት ነው የሚኖረው? የትንሣኤ ሕይወት ኃይል በክርስቲያኖች ውስጥ እንዴት ነው የሚሠራ? ይህንን እግዚአብሔር ይግለጠልን። ለእኔም ጸልዩ፣ ለራሳችሁም ጸልዩ። ክብር ለእግዚአብሔር። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። ሁለት ጊዜ አዝማችን አዘምራ